ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 30 2014 ዓ.ም ዝግጅታችን ጀመረ። የኢትዮጵያና የሁለቱ የአባይ ተፋሰስ የግርጌ ሀገሮች የሱዳንና የግብጽ መሪዎች ለህዳሴ ግድብ ጉዳይ በቅርቡ በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተናገሩትን ንግግር የያዘ ዘገባ አሰናድተናል። ወደ አምቦ ዩኒቨርሲቲ ዘልቀን ተማሪዎች ግጭትን በመቀነስ ሰላም ስለማምጣት ያደረጉትን ውይይት እናስደምጣችኋለን።
ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርሲቲ ትልቅ የሆነ ሮል ነው ያለው።
እኔ አሁን እንደተማርኩኝ አልቆጥረውም፣ ምክንያቱም በመሀል ግጭት ነበረ ምናምን፣ በዛ ላይ ደግሞ ኮሮና መጣ።
ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ በማንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ፣ ወደ ቤቶቻችን ስንመለስ እንደዚህ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን አስተሳሰብ የመቀየር የተለያዩ እድሎች አግኝተናል።
አበቤና በቀለ ቢጋጩ፣ አበቤ የሆነ ብሔር ቢሆንና በቀለ ሌላ ብሔር ቢሆን፣ እነዛ የሁለቱ ልጆች ግጭት ወደ ብሔር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለእኛ ትንንሾች ናቸው። እነዛን ልጆች እናስታርቃቸዋለን፣ እንጨርሳለን ነገሩ ከመስፋቱ በፊት።
ከአሜሪካ ድምጽ ጋር ውይይት ካደረጉ ተማሪዎች ድምጽ የተቀነጨበ ነው። ከዜናው በኋላ ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ማሊ ውስጥ እንደ አውሮፓውያን አቆጣጠር በ2017 በጽንፈኛ እስላማዊ ታጣቂዎች የተጠለፉት ኮሎምቢያዊቱ መነኩሲት ቅዳሜ መለቀቃቸውን የማሊ ፕሬዝደንት ጽህፈት ቤት አስታውቋል። ለ4 ዓመት ከ8 ወር ታግተው የቆዩትን ሲስተር ግሎሪያ ሴሲሊያ ናርቬዝን ጀግና ሲል ከፕሬዝደንቱ ጽህፈት ቤት በትዊተር የወጣው መግለጫ ሞግሷቸዋል። ሲስተር ናቫሬስ የተጠለፉት ከማሊ ዋና ከተማ ከባማኮ 400 ኪሎ ሜትር ርቀት ላይ በሚገኝ ኩቱሊያ የሚባል አካባቢ ሚስዮናዊ ስራ ላይ ሳሉ እንደነበረ ተገልጿል። የባማኮ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ስለ መነኩሲቷ መለቀቅ የማሊን መንግስት አመስግነው በመልካም የጤና ሁኔታ ላይ እንዳሉ ገልጸዋል። ቤተሰቦቻቸውም በስልክ እንዳነጋገሯቸው ገልጸው መለቀቃቸውን አረጋግጠዋል። ወደ ኮቪድ-19 ዜና ስናልፍ በስራ ላይ ከዋሉት የኮቪድ-19 ክትባቶች ሁሉ ምርጡ ሳይሆን አይቀርም የሚባለው የሞደርናው ክትባት አምራቾች ክትባቶቹን እንዳለ በሚያሰኝ ደረጃ የሚያቀርቡት ለከበርቴዎቹ ሀገሮች መሆኑን ዘ ኒውዮርክ ታይምስ ዘገበ። ድሆቹን ሀገሮች እያስጠበቁ ብዙ ቢሊዮን ዶላር ትርፍ ይሰበስባሉ ብሏቸዋል ሞደርናን ሪፖርቱ። ኒውዮርክ ታይምስ ለሪፖርቱ መሰረት ያደረገው በዓለም ዙሪያ የሚላኩ የኮቪድ-19 ክትባቶችን ከሚከታተለው ኤርፊኒቲ ከተባለው የመረጃ አጠናቃሪ ተቋም ያገኘውን አሃዛዊ መረጃ መሆኑን ያስታወቀው ሞደርና ለደሃ ሀገሮች የላከው 1 ሚሊዮን ነጠላ ክትባት ብቻ ሲሆን ፋይዘር 8.4 ሚሊዮን፣ ጆንሰን ኤን ጆንሰን ደግሞ 25 ሚሊዮን ክትባቶችን እንደላኩ በንጽጽር አውስቷል ኒውዮርክ ታይምስ። በተጨማሪም አንዳንድ የባለመካከለኛ ገቢ ሀገሮች ባለስልጣናት የሞደርናን ክትባት ለመግዛት ዩናይትድ ስቴትስ እና የአውሮፓ ህብረት ከከፈሉት በላይ ተጠይቀናል ሲሉ መናገራቸውን የኒውዮርክ ታይምሱ ዘገባ አመልክቷል። ይህ በዚህ እንዳለ ጣሊያን ዋና ከተማ ሮም ውስጥ በአውሮፓውያን ከመጪው ጥቅምት 15 ጀምሮ ተግባራዊ የሚሆነውን የመንግስትና የግል ዘርፍ ሰራተኞች የክትባት ማረጋገጫ ሰርቲፊኬት ግዴታ በመቃወም በሺዎች የተቆጠሩ ሰዎች ሰልፍ አካሂደዋል። ደንቡን የማያከብሩ ሰራተኞችና አሰሪዎች ቅጣት ይጣልባቸዋል ተብሏል። የመንግስት ሰራተኞች መከተባቸውን ወይም በቀደሙት 45 ሰዓታት ውስጥ ተመርምረው ቫይረሱ እንደሌለባቸው ማረጋገጫ ሳይዙ 5 ጊዜ ወደ ስራ ቦታቸው ሄደው ከተገኙ ከስራ እንደሚታገዱ ተደንግጓል። የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ባለው አሃዝ መሰረት በዓለም ዙሪያ እስከ ዛሬ እሁድ ጠዋት በተጠናቀረው መረጃ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ237 ሚሊዮን አልፏል። በበሽታው ምክንያት ህይወታቸውን ያጡት ቁጥርም ወደ 5 ሚሊዮን እየተቃረበ ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዛሬ እሁድ የኢራቅ መራጮች በምክር ቤታዊ ምርጫ ድምጻቸውን ሰጥተዋል። ብዙዎች ኢራቃውያን እንደ አውሮፓውያን አቆጣጠር በ2003 ዓ.ም ዩናይትድ ስቴትስ ካካሄደችው ወረራ በተከተለ የዲሞክራሲ ስርዓት ላይ እምነት በማጣታቸው በምርጫው እንደማይካፈሉ ሲናገሩ ቆይተዋል። የዛሬው ምርጫ ነጻ እጩ ተፎካካሪዎችን ለማገዝ በወጣ አዲስ ህግ መሰረት ከታቀደለት የጊዜ ሰሌዳ በብዙ ወራት ቀደም ብሎ መካሄዱ ነው የተገለጸው። ህጉ የወጣው ከሁለት ዓመታት በፊት ለተካሄዱ ግዙፍ ጸረ መንግስት የተቃውሞ ሰልፎች ምላሽ ለመስጠት እንደነበረም ተገልጿል። የሆነ ሆኖ በስርዓቱ የተደላደሉትና የታጠቁት ሺያ እስልምና ተከታዮች የሚበዙባቸው ስልጣን ላይ ያሉ ልሂቃን በምርጫው ማሸነፋቸው እንደማይቀር ይጠበቃል ተብሏል። ቻይናና ታይዋን የደሴቲቱን የወደፊት እጣ ፈንታ በተመለከተ ዛሬ ቁጣ ያዘሉ መልእክቶችን ተለዋወጡ። ቤጂንግ ደሴቲቱ እንድትዋሃድ ግፊት ስታደርግ፣ ታይፔይ ባልተለመደ መልኩ የወደፊት አቅሟን የሚያመላክት ትዕይንት አካሂዳለች። የታይዋን ፕሬዚደንት ሳይ ኢንግ ዌን በዛሬው የደሴቲቱ ነጻነት ቀን አሁን ያለው ሁኔታ በአንድ ወገን ፍላጎት እንዳይቀየር አስፈላጊውን ሁሉ እናደርጋለን ሲሉ ተሰምተዋል። የቻይና የታይዋን ጉዳይ ጽህፈት ቤት በበኩሉ የፕሬዝደንቱን አነጋገር ጠብ አጫሪ ሲል አውግዞታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 30 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ የተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። በቅርብ ወራት ኢትዮጵያን የዓለም አቀፍ ማህበረሰብ መነጋገሪያ ካደረጓት ትኩስ ጉዳዮች መካከል የአባይና ህዳሴ ግድቡ ከሀገርና ከአካባቢው ተስፋነት እስከ ስጋት የዘለቁ እሰጥ አገባዎችን እያጫረና እያስተናገደ ነው። በወዲያኛው ሳምንት በተካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የተናገሩት የኢትዮጵያና የሁለቱ የአባይ ተፋሰስ የግርጌ ሀገሮች የሱዳንና የግብጽ መሪዎችም ለህዳሴ ግድብ ጉዳይ ልዩ ትኩረት ሰጥተው ነበር። የጉባኤውን ሂደት ከኒውዮርክ የተከታተለው ሰለሞን አባተ የመሪዎቹን ንግግር በተከታዩ ዘገባ አቀናጅቶ ያቀርብላችኋል።
የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የታላቁን የኢትዮጵያ ህዳሴ ግድብ ጉዳይ እንደ ደህንነትና ጸጥታ ስጋት በቁም ነገር ተነጋግሮበታል። ባለፈው ዓመት ውስጥ በጥቂት ወራት ልዩነት አንዴ በዝግ አንዴ በአደባባይ ተመልክቶታል። ለምክር ቤቱ አቤቱታ ያስገቡት ግብፅና ሱዳን ናቸው። ግብፅ ታሪካዊ የውሃ መብት በምትለው አቋሟ የአባይ ወይም የናይል ውሃ የግብፅ ግብፅም የአባይ በረከት ናቸውና በዚህ ምክንያት የአካባቢው ሰላም ሊደፈርስ ትርምስም ሊሆን ይችላል ስትል ለተራዘሙ ዓመታትና በተደጋጋሚ ስትዝትና ስታስጠነቅቅ ቆይታለች። መከራከሪያ የምታደርገውም በሃያኛው መቶ ክፍለ ዘመን መባቻ ላይ አጼ ምኒልክ የአባይን የተፈጥሮ ፍሰት አላቆምም ሲሉ የፈረሙትንና በኋላም በክፍለ ዘመኑ ሁለተኛ ሩብ መጀመሪያና እንደገናም አጋማሹ ላይ እንግሊዝ ግብፅና ሱዳን የተፈራረሟቸውን የናይልን የአንበሳ ድርሻ ለግብፅ የሰጡ ውሎችን ነው። እነዚህን ከናይል 80 ቢሊዮን ኪዩቢክ ሜትር ዓመታዊ ፍሰት 55 ቢሊዮኑን ለግብፅ፣ 18 ቢሊዮኑን ለሱዳን፣ ቀሪውን ለትነትና ለብክነት የደለደሉትን ውሎች ሰሞኑን የኢትዮጵያ ምክትል ጠቅላይ ሚኒስትር የቅኝ ግዛት ውርስና የመጠቅለል አባዜ ብለዋቸዋል። ወደ ኋላ እንመለስበታለን። ለማንኛውም ሐምሌ ላይ ተሰይሞ በገሃድ የተወያየው የመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ጉዳዩ በአፍሪካ ህብረት እንዲያዝ ወስኖ መልሶታል። በዚያ ስብሰባ ላይ በአስረጅነት የቀረቡት ያኔው የኢትዮጵያ የውሃ መስኖና የኤሌክትሪክ ኃይል ሚኒስትር ዶክተር ስለሺ በቀለ በውሃ ጉዳይ ጸጥታ ጥበቃ ምክር ቤት ፊት የቀረበ የመጀመሪያው ሚኒስትር ነኝ ብለው ነበር። ምክር ቤቱ በአባይ በናይልና በህዳሴ ግድብ ጉዳይ ከዚያ ወዲህ ሊነጋገር አልተቀመጠም። ጥረቶች እንዲቀጥሉ ግን ግፊት ከየአካባቢው እንደበረታ ነው። የወቅቱ የአፍሪካ ህብረት ሊቀመንበር የኮንጎ ፕሬዚደንት ፌሊክስ ሴኬዲ ኪንሻሳ ላይ ጠርተውት የነበረ ድርድርም ተጨናግፏል። ወገኖቹ ለድርድር መቀመጥ እንደሚፈልጉ በየአጋጣሚው ቢናገሩም እስከ ዛሬ የተንጠለጠለ ጉዳይ ነው። የህዳሴ ግድብ ጉዳይ የዓለም አቀፉን ማኅበረሰብ ትኩረት አብዝቶ ከሳበ ወዲህ የበዙ የሦስተኛ ወገን ጣልቃ የመግባት ጥረቶች ተስተውለዋል። ዋሽንግተንን ጨምሮ ሦስቱ ሀገሮች በመጋቢት 2007 ዓመተ ምህረት ካርቱም ላይ በፈረሙት የመርሆች መግለጫ ወደ መስማማት ተቃርበው የነበረ ቢመስልም የሦስቱም ሀገሮች መሪዎች እጆቻቸውን በትብብር መንፈስ አስተሳስረውና ከፍ አድርገው በፈገግታ ለዓለም ቢያሳዩም ደግሞ ነገር ሊደፈርስ ብዙ ጊዜ አልወሰደም። ጉዳዩን የአሜሪካ ፕሬዚደንት ዘንድ ያደረሱት የግብፁ አብዱልፈታህ አልሲሲ ዋሽንግተን ዲሲ ላይ ውል እንዲፈረም አበርትተው ሽተው ነበር። በዚያ የካርቱም የመርሆች መግለጫ መሠረት ታዛቢ ትሆናለች የተባለችው አሜሪካ ራሷን አደራዳሪ አድርጋለች፣ ለግብፅ አድልታለች። በቅኝ ግዛት ውል ላይ የተመሠረተ ረቂቅ ያልተጠራችበት ዓላማ የስምምነት ሰነድ አድርጋ አቅርባለች ስትል የከሰሰችው ኢትዮጵያ ለመጨረሻው ስብሰባ ልዑካኗን ሳትልክ ቀርታለች። በዚያ የተናደዱት የወቅቱ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የልማት እርዳታ እንዲቆም አዘዙ። እንዲያውም በአንድ አጋጣሚ እጅግ አደገኛ በተባለ ንግግር ሀገሮቹን ወደ ግልጽ ግጭት ሊያስገባ ይችል የነበረ የተባለ ሐሳብ ሰነዘሩ። ፕሬዚደንት አብዱልፈታህ ኤልሲሲ ፕሬዚደንት ትራምፕ በህዳሴ ግድብ ጉዳይ ጣልቃ እንዲገቡ የጠየቋቸው የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴ በዓለሙ መድረክ ፊት ቆመው የሚከተለውን መልእክት ባሰሙበት በ74ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ላይ ነበር። በመስከረም 2012 ዓመተ ምህረት መሆኑ ነው። ካቻምና
የኢትዮጵያ ዋነኛ ፍላጎት ህዝቦቿን ከድህነት ማላቀቅ ነው። ሁሉም ዜጎቻችን ደረጃውን የጠበቀ ኑሮ ባለቤት እንዲሆኑ ነው እየሰራን ያለ ነው። ዘላቂ ልማትን ለማረጋገጥ የያዝነው ራዕያችን መሰረተ ልማትን መገንባትና ብሔራዊ ሀብቶቻችንን በአግባቡ መጠቀምን የሚጨምር ነው። የሚያስቆጨው እውነታ ግን ዛሬም ድረስ 65 ሚሊዮን የሚሆኑ ኢትዮጵያውያን የኤሌክትሪክ አገልግሎት የላቸውም። በአባይ ወንዝ ላይ የምናካሄደው የታላቁ የኢትዮጵያ ህዳሴ ግድብ ግንባታም ለህዝባችን የኤሌክትሪክ አገልግሎት በማድረስ ቢያንስ እራት በመብራት መመገብ እንዲችል እድሉን ለመስጠት ነው። የአባይ ተፋሰስ ሀገራት በሰው ልጅ ታሪክ ውስጥ ረጅም እድሜ ያስቆጠረ ግንኙነት ያዳበሩ ናቸው። እንዳንነጣጠል ሆነን በስልጣኔዎቻችንና በዚህ ታላቅ ወንዝ ተሳስረናል። የጋራ ልማታችን ዘር የተዘራው ከሺዎች ዓመታት በፊት ነው። የህይወታችን የእውነታችንና የእምነታችን ምንጭ በሆነው አባይ የተሰራውና በዘመናት መካከል የተፈተነው ግንኙነታችን የህዝባችንን ህይወት ለማሻሻል የገባነውን ቃል በአዲስ ኃይል ለመተግበር የሚያግዘን ይሆናል። የአባዩን ውሃ መጠቀማችን በአካባቢው እህትማማች ሀገራት መካከል ድንበር ተሻጋሪ ትብብሮች እንዲጠናከሩ የተለየ እድል ይሰጣል እንጂ የመጠራጠርና የውድድር ምንጭ ጨርሶ ሊሆን አይገባም። ኢትዮጵያ በጥብቅ እንደምታምነው የአባይ ውሃ አጠቃቀም የሚመሰረተው በዓለም አቀፍ ህግ መርሆች ማለትም ፍትሃዊና ምክንያታዊ የተፈጥሮ ሀብት አጠቃቀም ማስፈንና ተገቢ ያልሆነ ጉዳት አለማስከተል ላይ ነው። በኢትዮጵያ በኩል ተፋሰሱን ያካተተ እና ህጋዊ የሆነ የባለብዙ ወገን መድረክ ማዕቀፍ እንዲመሰረት ሁልጊዜም የምንፈልገውና ቁርጠኛ የሆንበት ጽኑ አቋማችን ነው። ከ13 ዓመታት ድርድር በኋላ እውን ለመሆን የበቃው የአባይ የናይል የትብብር ማዕቀፍ የመጀመሪያውና እውነተኛው አካታች የባለብዙ ወገን ስምምነት ነው ለማለት ይቻላል። በተለያየ ጊዜ ሲደረጉ የነበሩት ምክክሮችና ድርድሮች እንዲሁም በመርሆች ላይ ተመስርተው ስምምነት ከትብብር ማዕቀፍ ጋር በተጣጣመ መልኩ ኢትዮጵያ ለትብብር ያላትን ቁርጠኝነት የሚያንጸባርቅ ነው። ከኢትዮጵያ ታላቁ ህዳሴ ግድብ ጋር በተያያዘ ያሉ ቀሪ የቴክኒክ ጉዳዮች ለባለሙያዎቻችን መጥተው ያለባቸው ናቸው። ሁልጊዜም እንደምንለው በአባይ ወንዝ ዙሪያ በአባይ ወንዝ ላይ ከትብብር ውጪ ሌላ አማራጭ የለም። ሁላችንም የተፋሰሱ ሀገራት አሸናፊ የምንሆንበትና ትብብርና የጋራ ተጠቃሚነትን ማስፈን ያስፈልገናል።
ጉዳዩ የዓለም ጉዳይ በመሆኑ ቀጥሏል። ከዚያ ወዲህ ባለው ጊዜ እስከ ዛሬ የግድቡ ሥራ ከ80 ከመቶ በላይ ደርሶ ውሃ መቋጠር ጀምሮ ባለፈው ክረምት ሁለተኛ ዙር ሙሌቱን አጠናቋል። ሂደቱ በተፋሰሱ የግርጌ ሀገሮች ላይ የጎላ ጉዳት ሳያስከትል ግድቡን መሙላቱ በሰባት ዓመት እንዲጠናቀቅ እንደምትፈልገው ኢትዮጵያ ከዘለቀ እንግዲህ ግድቡ በሙሉ አቅሙ እስኪሞላ የቀሩት 5 ክረምቶች መሆናቸው ነው። ለማንኛውም ግን ህዳሴ ግድብ 2 ተርባይኖቹን አንቀሳቅሶ ሰሞኑን የመጀመሪያውን በረከቱን ይሰጣል ተብሎ ይጠበቃል። አባይም ናይልም የትብብርና የጋራ ብልጽግና እንጂ የመጠራጠርና የመቆራቆስ ምንጭ እንዲሆኑ እንደማይፈልጉ ሁሉም ወገኖች ይናገራሉ። ሰሞኑን በቪዲዮ የተቀረጸ መልእክታቸውን ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ የላኩት የግብጽ ፕሬዚደንት አብዱልፈታህ አልሲሲ በመልክዓ ምድር ብቻ ሳይሆን በህልውናም ጭምር ከአፍሪካ ጋር የተቆራኘችው ሀገራቸው በዚህ ዕጣዋ እንደምትኮራና የአህጉሪቱን መተባበር አስፈላጊነትም እንደምታውቀዋል።
لن يتأتى من خلال تحديد طرف واحد لمتطلبات طرف آخر وإنما يتعين أن تكون تلك العملية متبادلة
فمثل يون انجالو هالسيسي من قدو بللوش مقرقوز واقع عندو بچاون يميوسن بات سايغون هلوم يمي ملال لسبت لهون القبال قبس يقور بيتو چوان يمل مات مبت تاكبران لچ بلوال پريزدنتو ሆኖም ግን እኛ በድርቆች የምንጠቃ በውሃ ሀብት ከድህነት ወለል በታች የሆንን ሀገር ነን።
ولعلكم تعلمون جميعا ما قالت إليه المفاوضات الدائرة منذ عقد من الزمن بين مصر وإثيوبيا والسودان قرأت
عنه قبصاويان بهداسي قدب قداي انديه نجنات جاي من هونو نايل يمنوراتشن مسرت بمونو نو بلوال السيسي بإثيوبيا بقبصنا بسودان مكاكل لالفوت السرامتات ድርድሮች ሲካሄዱ መቆየታቸውን ለዓለም መሪዎችና ልዑካን ያስታወሱታል ሲሲ በድርድሮቹ ላይ በተከታታይ ርምጃዎች በአውንታዊ መንገድ መሳተፍን አሳማኝ ባልሆኑ ሰበቦች አሻፈረኝ ከሚል ግትርነት ጋር ተፋጠናል ብለዋል።
ودعم وتعزيز جهود الوساطة الإفريقية عن طريق دور فاعل
للمناقشة يدغموا علو بمكتل يغبصو بريزيدنت اكابابيون ود مربش يميوست يا اند وغنا كاهيدنا يمچان بوليسي نو يصطتا طبقا مكربيتو يمنغستاتو دريجتن تازابيوچن ديلكنا يا افريكا هبرتن يمادرادر طراتوچن دياتناكر غبص متيقوان بريزيدنتو تناغرو بايثيوبياو غدبا مولالنا انقسقاسي لاي بتچاله فتنت اتقالاي ميزاناوينا يهغ گژنت يالو سممنت لاي اندي درس بماسچال بكول هاجراچو قرطنيا مخونونا ملكتاوال اندي هاينتو سممنت يغبصنا يسودانن 150 مليون حزبوچ لونا لماستبقنا بهولتوم هاجروچ حزبوچ لاي ليتگن يماچل گودات انداي درس لمكلاكل يتعلم يكونال بلاوال
في احواض الانهار الدوليه السيد رئيس الجمعية العامة
ይህ ጉዳይ በኩልነትና በአመክኗዊነት እሴቶች ላይ ብቻ ሳይሆን መመርኮዝ ያለበት ለጋራ ሀብቶችና ለዓለም አቀፍ ወንዞች ፍትሃዊና ትክክለኛ አጠቃቀም በቆሙ ስኬታማ ዓለም አቀፍ የሕግ መሰረቶች ላይ መሆን አለበት ብለዋል አብዱልፈታህ አልሲሲ የናይልና የህዳሴ ጉዳይ ንግግራቸውን ሲቋጩ። የሱዳን ጠቅላይ ሚኒስትር አብደላ አደም ሐምዶክም የህዳሴ ግድብ ጉዳይን የሚመለከተውን ንግግራቸውን የጀመሩት የጸጥታ ጥበቃ ምክር ቤቱ ባለፈው ሐምሌ በአንድ ዓመት ውስጥ ለሁለተኛ ጊዜ ያደረገውን ስብሰባ በማስታወስ ነበር።
ሲድ ራይስ كما تابعتم فقد عقد مجلس الامن
ያ የህዳሴ ግድብ ስብሰባ የተደረገው የድርድሮቹን መስተጓጎል ተከትሎ ኢትዮጵያ በተናጠል በወሰደችው እርምጃ ግድቡን ለሁለተኛ ጊዜ መሙላቷን ባሳወቀችበት ወቅት መሆኑንም ጠቁመዋል። የተናጠል እርምጃዎችን ሁሉ እንቃወማለን ብለዋል የሱዳኑ ጠቅላይ ሚኒስትር። የግብጽ ፕሬዚደንት እንዳሉት ሁሉም በአሞላልና በእንቅስቃሴው ላይ አሳሪ የሆነ ስምምነት ላይ የመድረስን አስፈላጊነት ሀገራቸው አጠንክራ እንደምታምንበት ተናግረዋል።
ያዝ ሲያቅ እነና ንጀድድ ወቂፍና ራፍድ ለአይ ኢጅራኢን አሃዲ።
ያ ስምምነትም ግማሽ ይሆናል ያሉትን የሱዳን ህዝብ መጎዳት፣ እንዲሁም የመስኖና የውሃ ፕሮጀክቶችን መስተጓጎል፣ ሱዳናውያን ግድቦችን እንዳይገነቡ የሚያደርጉ እርምጃዎችን ለማስቀረት ይረዳል የሚል እምነት እንዳላቸው አመልክተዋል። ጠቅላይ ሚኒስትር ሐምዶክ በመቀጠልም የሀገራቸው በናይልና በአባይ ዳርቻዎች ላይ የተፈጥሮ አካባቢ ጥበቃ ፕሮጀክቶችን የዘረጋች መሆኗን ጠቁመው የበዙና ውድ ያሏቸውን የመከላከል እርምጃዎች ቢወስዱም በህዳሴ ግድብ የመጀመሪያውና ሁለተኛው ሙሌት ወቅት ፕሮጀክቶቹ ላይ የጎሉ ጉዳቶችን ማስተዋላቸውን ተናግረዋል። የጸጥታ ጥበቃ ምክር ቤቱ ስብሰባ እየተካሄዱ ያሉ ድርድሮችን ኃይል ያጠናክራል ብለው እንደሚያምኑ፣ ስምምነት ላይ ለመድረስ ያለውን ጎዳና ለመጥረግና የሁሉንም ወገኖች ጥቅሞችና ፍላጎቶች በሚያሟላ ሁኔታ ላይ ለተመሰረተ ሁሉንም የሚያካትት ሰላማዊ ተነሳሽነት ዝግጁ መሆናቸውን ጠቅላይ ሚኒስትር አብደላ ሐምዶክ ተናግረዋል። በተባበሩት መንግስታት ድርጅት 76ኛ ጠቅላላ ጉባኤ ላይ በአካል የተገኙት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን የህዳሴ ግድብን የሚመለከተውን ንግግራቸውን የጀመሩት ግድቡ በውሃ ኃይል ኤሌክትሪክ የሚያመነጭ ወይም ሃይድሮ ኤሌክትሪክ ግድብ መሆኑን፣ የሚገነባውም ሙሉ በሙሉ በኢትዮጵያ መዋዕለ ንዋይ መሆኑን በመጠቆም ነበር። ከዚያም ሁለተኛው ዙር ሙሌቱ መከናወኑን ተናገሩ። ይህ የኢትዮጵያ ሥራ የታዳሽ ኤነርጂ ፕሮጀክቶችን ለማቀድ ወጪያቸውን ለመሸፈንና ለማጠናቀቅ የሀገር ውስጥ አቅሞችን እንዲያዳብሩ ሌሎችንም እንዳነቃቃ ተስፋ እንዳላቸው ተናግረዋል ምክትል ጠቅላይ ሚኒስትር ደመቀ። ይሁን እንጂ አሉ አቶ ደመቀ፣ የሚሊዮኖች ኢትዮጵያውያን ቤቶች መብራት እንዲያገኙና ለወጣቶቻችን ተስፋን ለመፍጠር ያደረግነው ቅን ሙከራ በዓለም አቀፍ ተቋማት ፊት እንድንጠለጠል አድርጎናል። ምክትል ጠቅላይ ሚኒስትሩ በመቀጠልም በዚህ ህዝባዊ ባሉት ፕሮጀክት ምክንያት ሀገራቸው ለማያባሩ ዛቻዎችና ማስፈራሪያዎች መዳረጓንም ተናግረዋል።
አይሮኒካሊ ዌር አኪውዝድ ኤንድ ትሬትንድ ፎር ድሪንኪንግ ፍሮም አውር ዋተር።
የሚገርመው የራሳችንን ውሃ በመጠጣታችን እየተወቀስን መሆናችን ነው። አባይንና ህዳሴን በሚመለከት የምንተማመነው የእኛ የትብብር ጎዳና በሚገለጽበት የእውነት የብልህነትና ወይም የጥበብና የፍትህ ኃያልነት ነው።
The generational desire to use our natural resource will not be stopped by a colonial legacy.
የተፈጥሮ ሀብታችንን የመጠቀም ትውልድ ተሻጋሪ ጥማታችን አሉ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ በቅኝ አገዛዝ ውርስና ሁሉን ጠቅልሎ በመያዝ አባዜ አይቆምም። በአፍሪካ መር ሂደት ሁላችንም አሸናፊና ተጠቃሚ ለምንሆንበት ውጤት ተደራዳሪ ጓደኞቻችን ይዘጋጃሉ ብለን ተስፋ እናደርጋለን ብለዋል የኢትዮጵያው ምክትል ጠቅላይ ሚኒስትር ደመቀ መኮንን።
ሰለሞን አባተን እናመሰግናለን። ተከታዩ ዝግጅታችን ወደ አምቦ ዩኒቨርሲቲ ከተማሪዎች ጋር ወደ ተደረገ ውይይት ይወስደናል። ከሁለት ወራት በፊት ዘጋቢያችን ናኮር መልካ ወደ አምቦ ዩኒቨርሲቲ በማቅናት ተማሪዎች ከግጭት ወጥተው በተረጋጋ ሁኔታ ትምህርታቸውን ስለሚማሩበት ሁኔታና ስለ ሰላም አስተዋጽኦ አነጋግሯቸው ነበር። በውይይቱ የዩኒቨርሲቲ ተማሪዎች ሰላምን ለማምጣት የሚኖራቸውን ሚና በተመለከተ ሀሳብ አንስተው ተወያይተዋል። ወደ ውይይቱ እንለፍ።
የምንወያዩበት ርዕሰ ጉዳይ በግቢ ህይወት ውስጥ ያለው የመቻቻል ሁኔታ ምን ይመስላል? ይህንንስ የመቻቻል ሁኔታ እንዴት ወደ ማህበረሰባችን ወይም ደግሞ ወደ መጣንበት የህብረተሰብ ክፍል ልናወርድ እንችላለን የሚለውን ነው። በቅድሚያ እያመሰገንኩኝ በቀጥታ ከአድማጮች ጋር ትተዋወቃላችሁ ማለት ነው።
ስሜ ሊቀ ሰራዊቱ ነው። የፖለቲካል ሳይንስና ዓለም አቀፍ ግንኙነት የሁለተኛ ዓመት ተማሪ ነኝ። የመጣሁት ከአዲስ አበባ ነው።
ኦኬ። ስሜ አረጋኝ ነጋሽ ይባላል። የሶስተኛ ዓመት የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ተማሪ ነኝ። የመጣሁት ከዲላ ነው።
ስሜ አርሴማ ነው ይባላል። ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ሶስተኛ ዓመት ተማሪ ነኝ። የመጣሁት ከአዲስ አበባ።
ስሜ ጴጥሮስ ይዘ ይባላል። የመጣሁት ከአዋሳ ነው። እማረው ፖለቲካል ሳይንስ አንድ የዓለም አቀፍ ግንኙነት ሶስተኛ ዓመት ተማሪ ነው።
አመሰግናለሁ። አየለ ይባላለሁ። አምስተኛ ዓመት የህግ ተማሪ ነኝ። የመጣሁት ከአዋሳ።
ስሜ ሴና ዶጋ ይባላል። የመጣሁት ከአዲስ አበባ ነው። የሶስተኛ ዓመት የኮኦፕሬቲቭ ተማሪ ነው።
በጣም አመሰግናለሁ ሁላችሁንም። ከአየለ ልጀምር። የግቢ ህይወት ምን ይመስላል? በተለይ በመቻቻሉ በአንድነቱ ረገድ ያለው በተማሪዎች መካከል ያለው መተባበር ምን ይመስላል?
በፊት ከተለያዩ ማንነት የተውጣጡ ልጆች የምንወያይበት መድረኮች ምናምን ነበሩን። ከነዛ ልጆች ጋር በመወያየታችን አንድ አመት ሙሉ አብረን አንድ ላይ ስለ ባህላችን፣ ስለ እሴታችን፣ ስለ አካባቢያችን ሁሉ ስንወያይ ነበረ። ስለዚህ አንዱ ከአንዱ የአንዱን ባህል ይማራል። ስለዚህ በጣም ጥሩ ነበር። የመተሳሰብ እንትን አለ ማለት ነው።
ያው ለምሳሌ አንድ ተማሪ ካለበት ሰፈር ወደ ሌላ ዩኒቨርሲቲ የሚላክበት ምክንያቱ ራሱ ከሱ ወጣ ያለ ባህሪ እንድማርና የሌላውን ካልቸር ምን ይመስላል፣ የኢትዮጵያ ማህበረሰብ ካልቸሩ ምን ይመስላል የምለው እንድማር ነው። እና የኢትዮጵያ ተማሪ ይህንን በ50% የገነዘበ ተማሪ አለ፣ የማያውቅም አለ። ለምሳሌ የመጣበትን ተማሪ እኛ ለፊደል ብቻ ከሆነ ባለንበት አካባቢም ፊደል መማር እንችላለን። ለምሳሌ አዋሳ ዩኒቨርሲቲ እኔን ማስተማር ይችላል። ግን እኔ አዋሳ ዩኒቨርሲቲ ብቻ ከተማርኩኝ እኔ የምማረው ከአዋሳ ዩኒቨርሲቲ ሲንግል የሆነ ካልቸር ነው ወይ ሲዳማ ካልቸር ብቻ ልማር ይችላል። ግን አምቦ ዩኒቨርሲቲ በመምጣቴ መላ የኢትዮጵያን ካልቸር፣ ኢትዮጵያ ማህበረሰብ ምን ይመስላል እና ኢትዮጵያ የራሷ ማናት የምለውን ለመማር ካለውበት ሰፈር ወጣ ብዬ መማር አጠቃላይ ጀነራል የሆነ እውቀት ለማግኘት በጣም ረድቶኛል። እንን ሁሉም የኢትዮጵያ ተማሪ ተገንዝቦ ማህበረሰብ በደስ የምል ህይወት እንድኖርና ልዩነታችን እንደ ውበታችን አድርገን ተቀብለን በመቻቻል ብንኖር ጥሩ ይመስለኛል።
አርሴማ
እዚህ ግቢ ስትሆን ሁሉም ከቤቱ መጥቶ ስልክ ነው የሚመጣው። እዚህ ያለክ ከፋሚሊ ክም የሚሆነው ምንም የሚሆነው ጓደኛ ነው እና እኔ ልክ አሁን እኔም ጓደኞችን ቢሆን ላይክ እርስ በርስ ስላለን ነው እስካሁንም ግቢ እስካሁን ለመቆየት የቻል ነው። ማህበራዊ ኑሮ ከሰው ጋር ያለክ ሪሌሽን ነው ኤቭሪቲንግ። ስልክ እንደ ቤት አይሆንም ግቢ። የመቻል ያለብንም ችለህ የምትቆየው ላይክ ጓደኞች ምናምን አካባቢ ላይ ሰፖርት ስለሚያደርጉ ነው። እሱ ነው የሚያቆየንም። ከትምህርቱ የበለጠ ደግሞ እሱ ነው ስትሮንግ ሆነ እንድንቀጥል የሚያደርገን ብዬ አስባለሁ።
አረጋኝ
በአጠቃላይ በሀገር ደረጃ የመንግስት ተቋማቶች ውስጥ ዩኒቨርሲቲ ትልቁ ተቋም ነው። ይህም በተለይ ደግሞ እንደ ኢትዮጵያ ላሉ ሀገራቶች ዳይቨርስ የሆነ አይደንቲቲ ባላቸው ሀገራቶች ዩኒቨርሲቲ ትልቅ የሆነ ሮል ነው ያለው። ምክንያቱም ኢንተርካልቸራል የሆኑ ሪሌሽናችንን ቢውልድ እንድናደርግ የሚያደርገን ተቋም ነው እና ባህል ከባህል ጋር የሚኖረን መስተጋብር ቁርኝት አንዱ ባህል አንደኛውን የማወቁ ነገር እንዲሳለጥ ያደርጋል በትልቁ ማለት ነው። ምክንያቱም ዩኒቨርሲቲ ማለት ራሱ በመሰረቱ ዩኒቨርሳል የሆኑ አይደንቲቲዎች የሚኖሩበት፣ ሀሳቦች የሚኖሩበት ከዚህ ጋር ተያይዘው ትልቅ የሆነ አስተዋጽኦ ነው ያለው። ከኛ ላይፍ ጋር ዩኒቨርሲቲ ላይ ከነበረን ላይፍ ጋር ተያይዞ ትልቅ የሆኑ ጥቅሞችን ነው ያገኘ ነው። እንደ ተማሪ 3 ዓመት ዩኒቨርሲቲ ውስጥ ቆይተናል። የተለያዩ ባህሎችን አውቀናል። የተለያዩ ማንነቶችን ኢትዮጵያ ውስጥ ያሉትን እኛ የሆነ አንድ አካባቢ ልንወለድ እንችላለን። ዩኒቨርሲቲ ስንመጣ ደግሞ የተለያዩ ማንነቶች፣ ባህሎች፣ ታሪኮች ምናምን ይመጣሉ። ከነዚህ ጋር አንድ ጋር በምንገናኝበት ጊዜ ብዙ የሆነ እውቀቶችን አግኝተናል ማለት ነው።
ከዚህ ሁላ በተጨማሪ እኛ እንደ ሰላም ፎረም አባላቶች በተለያዩ አጋጣሚዎች ለዚህ ለውይይቶች ተጋላጭ ሆነናል። በተለያዩ ጊዜያቶች የተዘጋጁ መድረኮች ነበሩ። በሰላም ፎረም አማካኝነት የተለያዩ ማንነቶች በአንድ ጠረጴዛ ላይ ሆነው ሀሳባቸውን በነጻነት የሚገልጹበትን መድረኮች ተዘጋጅተው ነበር እና ከማወቅም ባለፈ አሁን ላይ ባለው በሀገራችን ሁኔታ ላይ በተለያዩ አካባቢዎች የጥላቻ ንግግሮች አሉ። የአንድን ጎሳ በማንሳት የተለያየ የጥላቻ ንግግሮች አሉ። እኛ እንደ አንድ ዩኒቨርሲቲ ተማሪ ወደ ተለያዩ አካባቢዎች ስንመለስ፣ ወደ ቤቶቻችን ስንመለስ እንደዚህ አይነት ጥላቻ ንግግሮች በሚነሱበት ወቅት የማህበረሰባችንን አስተሳሰብ የመቀየር የተለያዩ እድሎች አግኝተናል።
በጣም ጥሩ። በግቢ ቆይታችሁ በተለይ ተቻችሎ ከመኖር አንጻር አንዱ የሌላውን ባህል፣ አኗኗር እንዲሁም ደግሞ ሌሎችንም እሴቶች ይዞ ከመሄድ አንጻር ምን አዳበራችሁ? በዚህ መካከልስ ምን አይነት ተግዳሮት ገጠማችሁ? ያንን ተግዳሮትስ እንዴት ፈታችሁ? እድሉን ለአርሴማ ልስጥ፣ ቀጥሎ አየለ፣ ቀጥሎ ደግሞ አረጋኝ።
እሺ። ሰው እኔ እዚህ በመጠፌ ትልቅ አድቫንቴጅ አግኝቻለሁ ብዬ የማስበው ያው ከትምህርቱ ማሻገር አንድ፣ እኔ አዲስ አበባ ነው ተወልጄ የሚያደግኩት። ይሄን ያህል ዩኖ አሁን ላይ ያለው ዩኖ የኦሮሚያ ምናምን ነገር የሚባለው አሁን ላይ ያለው የሚሰማውም እኔም ከዚህ በፊት የማውቀውም ነገር ዩኖ እንትን ፖዚቲቭ ነገር አይደለም መልካም ነገር አለና እዚ መጥቼ በጣም ለኔ ፎር ላይፍ ኢምፖርታንት ነው ብዬ ማስበው የወሰድኩት ሌሰን ካን በነሱ ፐርስፔክቲቭ ሆኜ ነገሮችን እንዳያርጎኛል እና ሞር እንትን አሁን ላይክ እዚ ያለው ዘ ኦሮሞ ኮሚኒቲ አሁን እኛ ላይክ ሰልፍ መውጣቱን የሆነ ነገር ማድረጉና ምን ነገር ነው የምናየው እኔ ግን ላይክ ለምን የሚለውን ዋስ ዘ ከጀርባ ያለው ምክንያታቸው ምንድን ነው የሚለውን በጣም ፖዚቲቭሊ አንደርስታንድ ሞር ላይክ የሀገሩ ስል ሜን የሀገራችን ትልቁ ኢሹ ይሄ ነው እና እሱን ቦታው ላይ ሆኜ ኢን ፐርሰን በጣም እንድረዳ ጠቅሞኛል ሲመጣት።
እሺ አመሰግናለሁ። ያው ዩኒቨርሲቲ ገባሁኝ ወዲህ ያው ገብቼ ሰላም ፎረም ተቀላቀል። ሰላም ፎረም ስንቀላቀል ያው ከተለያየ ቦታና የተለያየ ማንነት ያላቸው ከተለያየ ሃይማኖት ከተለያየ ባህል እና ከተለያየ የተለያየ ቋንቋ መናገሩ ልጆችን ማግኘት ይችላል። በዛው ትልቁ በሀገራችን የሚታወቀው ሰስተነብል ዳይሎግ መባል እዚ አምቦ ዩኒቨርሲቲ ውስጥ ቆይቷል። እሱን ተቀላቅለን እሱን ስመራ ነበር። በውይይት ሰላም መምጣት እንደምችል የሚያምን ፕሮጀክት ነበረ። ተከታታይ ውይይት ስንወያይ ነበረ፣ ስንታወቅ ነበረ። የአንዱን ባህል አንዱ ሲያውቅ ነበረ። ይሄ በእርግጥ እኔ የመጣሁበት አካባቢ ምናልባት አንድ ቋንቋ ተናጋሪ ማህበረሰብ ካለበት አካባቢ ነበረ የመጣሁት። አንዱን የአንዱ ለአንዱ ብሔር ለአንዱ ማንነት ያለኝ ማንነት ጥሩ ያልነበረ እንትን ነበር ከመምጣቴ በፊት ዩኒቨርሲቲ ከመቀላቀሌ በፊት ለምን ስለማላቅ ማለት ነው። እና ከመጣውኝ ወዲህ በእርግጥ ማወቅ ችያለሁ። የተዛባ ታሪኮችም እንዳሉ አንዳንድ በትምህርትም ከሰዎች ጋር በማሳለፈ ረጅም ሰዓት በመወያየታችን በመኖራችን ያዳበርኳቸውና በእኔ ላይ ትልቅ ለውጥ ሰርቷል ብዬ ነው የሚያምነው። በምክንያት እንዲያምን አድርጎኛል። ጥሩ ለውጦኛል። ጥሩ ተሰርቻለሁ። ጥሩ አውቄያለሁ ማለት ይቻላል።
በአጠቃላይ በምድር ላይ ሰዎች እርስ በርሳቸው ይጠላላሉ። ምክንያቱም የሚጠላሉት ስለማይግባቡ ነው። የማይግባቡት ደግሞ ስለማይተዋወቁ ነው። በዚህ ቦታ ላይ ሰዎች አብሮ ለመኖር አብሮ ተግባብቶ ለመኖር ሰላማዊ የሆነ ኑሮን ለመኖር የግድ ሰዎች መተዋወቅ አለባቸው። ስለዚህ ለመተዋወቅ በተለይ ደግሞ ለያንግ ጀኔሬሽን ለወጣቱ ትውልድ ዩኒቨርሲቲ ትልቅ የሆነ እድል ፈጥሮለታል። ከዚህ በፊት ማላቀውን ማህበረሰብ በሩቅ ወይም ደግሞ በስማ በሎ የሰማሁትን ማህበረሰብ ታሪክ፣ ባህል፣ አኗኗር በሩቅ የሰማሁትን ዩኒቨርሲቲ መጥቼ ያለውን አጠቃላይ በቅርበት ያለውን አጠቃላይ የህይወት ካልቸራቸውን የህይወት እንቅስቃሴያቸውን በአጠቃላይ ያውቅ ያለው። ይሄ ደግሞ አንደኛውን ማህበረሰብ ጭፍን ከሆነ ጥላቻ በመውጣት አብሮ በመኖር አብሮ በመብላት የተለያየ ካልቸር ከየተኛው አካባቢ የመጣው በጣም ከሩቅም ከቅርብም ከመጣው ማህበረሰብ ጋር እኩል የሆነ የህይወት መስተጋበርን በማስተላለፍ የሚነሱ የጭፍን ጥላቻዎችን መቅረፍ ችያለሁ ማለት ነው። ስለዚህ ዩኒቨርሲቲ ላይ ያለኝ ላይፍ እርስ በርስ በመተዋወቅ በመግባባት አብሮ በመኖር የታገዘ ነበር ማለት ነው። ስለዚህ በአጠቃላይ እንደ እኔ እንደ አንድ የፖለቲካል ሳይንስ ተማሪ የዩኒቨርሲቲ ላይፍ ተማሪዎች ወይም ደግሞ ወጣቶች በአግባቡ ከተጠቀሙ ትልቅ የሆነ በህይወታቸው ላይ ትልቅ የሆነ ለውጥን ማምጣት የሚችሉበት ማህበረሰብን የሚያውቁበት የተለያዩ ባህሎችን የሚያውቁበት እሴቶችን የሚያውቁበት መድረክ ነው ማለት ነው። ስለዚህ ይሄ መድረክ በጣም ኢምፖርታንት ነው። ወጣቶች መጠቀም ያለባቸው ፖዚቲቭ የሆኑ አቲቲዶችን አመለካከት ቶችን በማሳደግ ሊጠቀሙበት የሚገባ ተቋም ነው ማለት ነው።
ያው እንግዲህ ሁላችንም ከተለያየ ሶሳይቲ ስለሆነ የመጣ ነው። የተለያዩ እንትኖች ላይክ የተለያዩ ባህሎች ነው እዚህ ጋር የምናየውና እኔ ከያው የከተማ ልጅ ነኝ ምናምን ነገር ብዙውን ጊዜ ላይክ ከተማዎች አላቀምና እዚህ ከመጣሁኝ በኋላ ነው ላይክ የሰው የተለያየ ማህበረሰብ እንዳገኘ ቻልኩት ማለት ነው። እና ጀስት እኔ እዛ ሆኜም የምሰማው የነበረው የምር ደግሞ መሬት ላይ ወርጄ ሳየው ሶሳይቲው የተለየ ነው ማለት ከእያንዳንዱ ክልል የመጣ ሰዎች የመጡ ሰዎችን ታዋወቅ ያለው እና የምሰማው ነገር እና እነሱን ደግሞ እዚህ መጥቼ ሳያቸው በጣም ኢትስ ዲፍረንት እና ሂስትሪያችንን ምናምን ሳይሆን ማየት ያለብን ሰውን እንደ ሂውማኒቲ ነው ቀርበን ማየት ያለብን ብዬ ነው። ሰውን እንደ ሰው አክሰፕት ለማድረግ ተምሬያለሁ።
ጥሩ፣ ወደ ተግዳሮቶቹ እንሄዳለን። ህይወት በግቢ ፍጹምም ቀላል አይደለም። የሚያስቸግሩ ነገሮች አሉ። ምን አይነት ተግዳሮት ገጠማችሁ? ሌላውንስ ተማሪ ምን አይነት ተግዳሮት ሊገጥመው ይችላል? ከመቻቻል አንጻር፣ አብሮ ከመኖር ከመተባበር አንጻር እነዛ ተግዳሮቶችንስ እንዴት አለፋችሁት? ስለዚህ እድሉን አሁን ለጴጥሮስ ልስጠው። ከጴጥሮስ ወደ አየለና ወደ ሊቀ እንሄዳለን።
እና ይሄ ግቢ ከመጣሁኝ 3 ዓመት ነው። መጀመሪያ አካባቢ ፍሬሽ ተማሪ እያለን ብዙ ተግዳሮቹ ገጥሞኛል። ለምሳሌ ልብስ እስከመዘረፍ ድረስ በተለያየ ምክንያት በተነሱ ችግሮች ተዘፈናል። ሌላው ደግሞ ነጠል ጫማ ራሱ ዩኒቨርሲቲ ውስጥ ማንጠቀበት አጋጣሚው ተፈጥሯል። ምክንያቱም ለሩጫ ስለምንዘጋጅ ቤንስ ትጥቅን አስተካክለን ነው መንቀሳቀስ ያለብን በዛ ሰዓት። ምክንያቱም ውጪ ከወጣ በኋላ ምን እንደምፈጠር አጣቀም ዶርም ውስጥ የሆነ ነገር አስቀምጠ ይዲያ ተመልሼ ያገኛሉ ብለ ራሱ ተስፋት አድርጎ እና እንደዛ አይነት ብዙ ችግሮች አጋጥመናል። ግን የቀስ በቀስ ተስተካክሏል። አሁን ኦሬዲ ፍሬሽ
ተስተካከለ።
የተስተካከለው በሁኔታው ነው። ለምሳሌ ዩኒቨርሲቲው ራሱ ተቋሙ የራሱ እርምጃ ወስዷል።
ተማሪ እንድጋሚ ማቀራረብ ሁኔታ
ተደረገ። ብዙ በፒስ ፎረም በኩልም የተደረጉ ስራዎች አሉ።
እሺ አመሰግናለሁ። ያው ብዙ ተግዳሮቶች ነበሩ። እኛ እንኳን ብዙ አልተቸገርንም። የሚቸገሩ ልጆች ነበሩ። በቋንቋ አንድ ችግር ነው ማለት ስልክ አንዳንድ ከገጠር የመጡ ልጆች መግባባት አይችሉም። አንድ ቋንቋ ተናጋሪዎች አንድ አማርኛ የማይችሉ ልጆች ሊሆኑ ይችላሉ። ቋንቋ አይችሉም ማለት አይግባቡም፣ አይተዋወቁም። አይተዋወቁም ማለት እርስ በርስ ይጠራጠራሉ። የምንጠራጠርበት ጊዜ ነበር እርስ በርስን። ያው 2009 ወደ ግቢ ስንመጣ ኮንዲሽኑ ጥሩ አልነበረም። ያው ጦርነቶች ምናምን ነበሩ፣ ሰልፎች ነበሩ፣ መላው ሀገሪቱ ውስጥ አለመረጋጋት ምናምን ነበረ እና በዚህ ምክንያት በጣም ችግሮች ነበሩ። ሰልፎቹ ምክንያቱ ባልታወቀ ሌላ ዩኒቨርሲቲ የሆነ የብሔር ተማሪ ሲሞት ለበቀል እዛ ከሌ ያ ብሔር ይሄን ብሔር ገደለ ምናምን በሚል አንድን ብሔር የማሳደድ የማባረር እርስ በርስ የማባላት ከፌደራል ፖሊሶች ጋር የመጋጨት እንትኖች ነበሩ። በዚህ ምክንያት ትምህርት ማንማርበት ጊዜያቶች ነበሩ። ተማሪዎች በእርግጥ ሳይኮሎጂካልም ያው ተጎተን ነበረ። የዛነ ከ2011 ወዲህ ትንሽ የመረጋጋት እንትን ነበረ። እነዚህ አይነቶች ነበሩ።
እንዴት ተፈቱ?
በእርግጥ ሰው የሚችለውን ነው የሚያደርገው። እኛ ተማሪዎች ነን፣ የምንችለውን አድርገናል። አንደኛ ተማሪዎች በዚህ በሰላም ፎረም የሚሆን በዛኛው ፕሮጀክት ነበረ፣ ሰስተነብል ዳይሎግ የሚባለው በዛ የሚሆን አንድ ለምሳሌ አበቤና በቀለ ቢጋጩ፣ አበቤ የሆነ ብሔር ቢሆንና በቀለ ሌላ ብሔር ቢሆን፣ እነዛ የሁለቱ ልጆች ግጭት ወደ ብሔር እንዳያድግ እዛው ማስታረቅ ትንሽ ስራዎች ናቸው። እነዛ ለእኛ ትንንሾች ናቸው። እነዛን ልጆች እናስታርቃቸዋለን፣ እንጨርሳለን። ነገሩ ከመስፋቱ በፊት የመጨረስ ስራ እንሰራለን። ሁለተኛ ትልቅ ፓናል ውይይቶችን በማዘጋጀት የምናወያያቸውና የእርቅ አባገዳዎችን ጠርተን የሚጋበዙ ሰዎችን ጋብዘናቸው ያስታረቅናቸው ሁለቱንም ብሔር ያስታረቅናቸው ግዛቶች ነበሩ።
እኔ በገባሁበት ወቅት ባለው ነባራዊ ሁኔታ ዩኒቨርሲቲው ጥሩ ሁኔታ ላይ ነበር፣ ሰላም ነው። ምንድነው ትልቁ ተግዳሮት ሆኖ ያገኘ ነው እንደ ፎረሙ የ2011 ግጭት ጊዜ በተለይ የሐሰተኛ መረጃ እና የጥላቻ ንግግሮች በተለያዩ በድረገጾች እና በማህበራዊ ትስስሮች ላይ ይወጡ ነበር። እኛ እንደ ፎረሙ ይህንን ተግዳሮት እንዴት መፍታት እንችላለን በማለት ከተወያየን በኋላ ተማሪዎች በመጀመሪያ ደረጃ ማይንድ ሴቶቻቸው ላይ ወይም ከስር መሰረቱ የመጡበት ሁኔታ ትክክል አይደለም። የትምህርት ስርዓቱም ሊሆን ይችላል፣ በተለያዩ መንገዶች ያሉትም የታሪካዊ ጽሁፎችም ሊሆን ይችላሉ ያመጡት ችግሮች አሉ በማለት የመጀመሪያ ስራ ያደረግነው ከተለያዩ የሲቪክ ማህበራቶች ጋር በመሆን ለተማሪዎች የማይንድ ሴት ስልጠና ተማሪዎች አመለካከታቸው እንዲቀየር እና የተለያዩ ማንነቶች በምን አይነት መልኩ ማስተናገድ እንዳለባቸው የተለያዩ ስልጠናዎች ሰጥተናቸዋል። ከዛም ባለፈ እንደ አንድ ተማሪና እንደ አንድ ወጣት ለተለያዩ ማህበራዊ ትስስር ገጾች እንደመጠቀማቸው አንጻር እንዴት የተሳሳተ መረጃዎችንም ሆነ የጥላቻ ንግግሮችን በመለየት ለዛ መፍትሄ እንዴት እንደሚያበጁ ስልጠና ሰጥተናል። በዛም አማካኝነት ለውጡንም መሬት ላይ ወርደው አይተነዋል።
በአጠቃላይ 2010 እና 2011 በተለይ የኢትዮጵያ ዩኒቨርሲቲዎች የውጭው የፖለቲካው ግለቱ ወደ ዩኒቨርሲቲ የመጣበት ሁኔታ ነበረ። ይህ ምንድነው? የዩኒቨርሲቲ ተማሪዎች እንደ አንድ የፖለቲካ ጨዋታ ሜዳ የሆነ የሚሰሩበት የሚያገለግሉበት ጊዜ ነበር። በተለይ ደግሞ እኔ የተቀላቀልኩት ዩኒቨርሲቲ ማለት ነው። ከዚህ ጋር ተያይዞ ውጭ ላይ የሚነሱ ማንኛውም የፖለቲካ ሀሳቦች ዩኒቨርሲቲው ላይ ትልቅ የሆነ ተጽዕኖ ነበር። በተለይ ደግሞ አሉታዊ የሆኑ ተጽዕኖችን ዩኒቨርሲቲው ላይ ፈጥሯል። በተለይ ለእንደዚህ አይነት ነገር አዲስ ነበርኩኝና እንደገባው በመጀመሪያ ወር ተማሪዎች ሰልፍ ወጡ። በሰልፍ ላይ ደግሞ ከፌደራሎች ጋር ከጸጥታ አካላቶች ጋር ግጭት ተፈጠረ። ዩኒቨርሲቲው ላይ ወደ ዶርማችን ነው እንግዲህ የጸጥታ አካላቶች መጥቶ የተለያዩ ተማሪዎችን ባገኙበት የመቱ ጭስ ቦምብ ምናምን ይሉት በጣም ትላልቅ የሆኑ በጣም አስፈሪ የሆኑ ጉዳዮች ነበሩ። በ2010 እና 11 ላይ ያጋጠሙን ማለት ነው። ምንድን ነው በአጠቃላይ ዩኒቨርሲቲው ላይ በተለይ አሁንም ላይ እስካሁን ድረስ አሁን ያለው ሰላም ኔጌቲቭ ፒስ የምንለው ወይም ደግሞ ይሄ በግድ የሚመጣ ወይም ደግሞ የጸጥታ አካላቶች በጣም አንዣበው ምንም እንዳይንቀሳቀሱ የሚያደርግ አይነት የሰላም ሁኔታ ነው። በተለይ ዩኒቨርሲቲ ላይ አንዳንድ ቦታ ላይ ያለው ማለት ነው። ምንድን ነው ውጭ ላይ ያሉ ፖለቲከኞች ትላልቅ ፕሌይንግ ግራውንድ የጨዋታ ሜዳ ያደረጉታል ዩኒቨርሲቲው ማለት ነው። በዚህ ምክንያት ግቢ ውስጥ ያሉ ተማሪዎች ነገሮችን ራሽናል በሆነ ወይ ምክንያታዊ በሆነ መንገድ ባለማየት የተለያዩ ሀሰተኛ መረጃዎችን በመጋራት በተለይ ደግሞ አሁን ላይ ደግሞ የማህበራዊ ሚዲያ ኤክሰስ ሁሉም ወጣቶች እየተጠቀመበት ያለበት ሁኔታ ነው እና ከዚህ ጋር ተያይዞ ትልቅ የሆነ ችግሮችን አሁንም ስቲል እየተፈጠረ ያለበት ሁኔታ ነው ያለው። ይሄን ለመፍጠር የተለያዩ አካላቶች ባለድርሻ አካላቶች ዩኒቨርሲቲ ውስጥም ያሉት እየሰሩ ነው ያሉት ለመፍታት የተፈቱ ችግሮችም እያሉ ለመፍታት። ምክንያቱም አንድ ችግር በአንድ ሌሊት በአንድ ጀንበር ሰልፍ የሚደረግ ነገር አይደለም እና ሰላም በመሰረቱ በሂደት የሚመጣ ጉዳይ ነው። በአንዴ ልናመጣው ማንችለው ጉዳይ ስለሆነ እየተሰራበት ነው ያለው። የተሰሩ ጉዳዮችም አሉ። እንደ ሰላም ፎረም ብዙ እንቅስቃሴዎችን አድርገናል። በተለይ ለዚህ ለግጭት ተጋላጭ ናቸው የሚባሉ ግለሰቦችን በመለየት ለእነዚህ ተማሪዎች ለየት ያለ እንዴት ነው ሰላምን እንዴት ነው ማምጣት የሚቻለው፣ ግጭትን በምን አይነት መንገድ መፍታት ይቻላል በሚል ዙሪያ ላይ የተለያዩ ውይይቶችን አድርገናል። ይሄ ውይይትም ትልቅ የሆነ ስኬትን ውጤትን አስመዝግበዋል ብዬ አስባለሁ።
ቶሌ ያው እኔ ግቢ ከገባሁኝ በኋላ ነው ግጭቶች ምናምን ያጋጠሙኝ እና the first time fresh እያለን ግቢ ውስጥ እንደዚህ ጩኸት ምናምን ሲነሳ በጣም ደንግጠን ነበር ምናምን እና after that second year then I guess በጣም ከፍተኛ የሆነ ግጭት ተነስቶ ነበር። ኢቨን ሴቶች ዶርም ላይ እየመጡ መማታት ምናምን ሴቶች ሆነው መማታት ምናምን ጀምረው ነበር እና ላይክ የዛን ጊዜ ያየነው ነገር በጣም ላይክ ሳይኮሎጂካሊ በጣም ጎድቶናል ምናምን እና ሌላኛው ነገር ደግሞ ትምህርታችንን በስነስርዓት አልተማርንም። ላይክ በጣም ተስተጓጉሎናል። የምር ለመናገር እኔ አሁን እንደተማርኩኝ አልቆጥረውም፣ ምክንያቱም በመሀል ግጭት ነበረ ምናምን፣ በዛ ላይ ደግሞ ኮሮና መጣ። ከዛም በኋላ ደግሞ በዚህ ምክንያቶች በቃ ትምህርቴ ላይ በጣም መስተጓጎል ፈጥሮብኛል።
ከነዛ መካከል የተፈቱ አሉ? በአንቺ ጥረት፣ ከአንቺ ጋር ባሉ ጓደኞች ጥረት ወይ ደግሞ በሌላ አማካል ሊሆን ይችላል? እንዴት ተፈታ? ለወደፊቱ አሁን መፈታት አለበት የምትይው ነገር ካለ?
ያው እንግዲህ የተፈታው ግቢ ውስጥ በጣም ብዙ ፓነል ዲስከሽን ምናምን ተዘጋጅቶ ነበር እና ከዛም በኋላ አይገስ ተማሪውም የምር አንደርስታንዲንጉን አግኝቷል እና ከዛ በኋላ ብዙም እንትን አልነበረም፣ ብጥብጥ ምናምን አልነበረም። እና ያው እንግዲህ በአጠገባችን የነበሩ ሰዎችንም ኤጁኬት ስናደርግ ነበር፣ ላይክ በሂስትሪ ምናምን ሳይሆን የምርም ደግሞ መሬት ላይ ወርዳችሁ ሂዝ ዮር ፍሬንድ ምናምን ምናምን እያለን አላ እንደ ማግባባት በማግባባት የፈታ ነው።
እሷ እንዳልች ነው። ብዙ ጊዜ ያው ሴቶች ተማሪዎች እንደመሆናችን እኛ አካባቢ ምንም ነገር አይፈጠርም። ሁላ ወንዶች ዶርም የሚገርም ብጥብጥ ተነስቶ ዛፍ ተቃጥሎ ምናምን እኛ ስልካችን ፊልም ያየን ስልካችን ላይ ነበር። እናንተ እዛ ጋር ምንም ነገር ያን ያክል ሴቶች ዶርም ፌሽን ላይ አይፈጠርም ነበር። ግን መጨረሻ አካባቢ የሚገርም በር እየሰበሩ ሴቶቹ ናቸው በር እየሰበሩ መቀጣቀጥ ምናምንና በጣም የሚገርም አክሽን ፊልም ነበረ።
አሁን ይህንን የመለያየቱ ሁኔታ አንዱ ሌላውን መጥቶ የማጥቃቱን ለማጥቃት ሙከራ የማድረጉን ሁኔታ እንዴት ፈታችሁት እናንተ ወይም ደግሞ ሌላው አካል እንዴት ፈታላችሁ በወቅቱ?
በመፍታት ደረጃ አምናችሁ ይሄን ያለው ግን አሁን ላይ ዝም ያለው አንድ ሁሉም ሰው ቢዚ ሆነና ለመበጥፈጥም የሆነ ፋታ አልሰጠውም የሚለው መሰለኝ። ሁለት እንግዲህ ተገንዝቦ ይሆነውን አላቅም።
ናኮርና ተወያዮቹ እናመሰግናለን። አድማጮች፣ ቀጣዩን ክፍል በሌላ ጊዜ ይዘን እንመለሳለን። በተጨማሪም በዌብሳይታችን ላይ ሙሉን መከታተል ትችላላችሁ። ያዳመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ላይም እንገኛለን። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። አት ቪኦኤ አማሪክ የፌስቡክ ገጻችን ነው። ጎብኘት ብታደርጉ ብዙ መረጃዎችን ታገኛላችሁ። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ በቀጥታ ልታዳምጡን ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። እያስተናገድኳችሁ ያለው ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንውሰዳችሁ። ኢትዮጵያውያን የሚያዘወትሯቸው ማህበራዊ ሚዲያዎች ቤተኛ ለሆነ ሰው ሚሪያም አለሙ እንግዳ አትሆንበትም። በየዕለቱ በምታቀርባቸው በቪዲዮ የታገዙ አነቃቂ ንግግሮችና የህይወት ምክሮች በርካቶች ያውቋታል። የግላዊ እድገት አሰልጣኝና አማካሪ የሆነችው ሚሪያም ከአራት ዓመታት በላይ በዘለቀ አገልግሎቷ ብዙሀን የሚገጥሟቸውን ችግሮች አንስታ መፍትሄ የምትላቸውን አጋርታለች። ስለ ወጣቷ የበይነ መረብ ላይ አገልግሎት የበለጠ ለማወቅ ሀብታሙ ስዩም ከሚሪያም ጋር አጭር ቆይታ አድርጓል። ሙሉ ቆይታውን ያዳምጡት።
የሆነ ወቅት አለ በህይወትሽ፣ እሱን ደጋግመሽ እያሰብሽ ከሆነ ሌት ተቀን በነጋ ቁጥር ዛሬም እሱን ነገም እሱን ከነገ ወዲያም እያልሽ እሱን ብቻ ደጋግመሽ የምታስቢ ከሆነ መቼም ወደፊት መራመድ አትችይም። መቼም ከፊት እየመጣው ያለውን ጸጋ መቀበል አትችይም። ለምን? ያለፈው ላይ ነው ያለው አይምሮሽ። ለምን? ያለፈው ላይ ነው ያለው ስሜትሽ። ለምን? ያለፈው ነገር ላይ ነው ያለው ሀሳብሽ በአጠቃላይ። ስለዚህ ወደፊት ለመራመድ ያለፈውን ነገር ተዩ። ያለፈውን ነገር እንደ መረማመጃ አስቀምጠሽ እለፊው።
አገልግሎቱን መጀመር አለብኝ እንድትይ ያደረገሽ መነሻ ምክንያት ምንድን ነው?
ከጀመርኩኝ ትንሽ ቆይቻለሁ። ከአራት ዓመት በላይ ይሆነኛል። አሁን እንድጀምር ያነሳሳኝ ምክንያት ምንድን ነው? ራስን በራስ የማሰልጠን ነገሩን በጣም ወደዋለሁ። ከልጅነት የጀምሮ ደስ የሚለኝ ነገር ነው እና ስለሱ ብዙ ነገሮችን አነብ ነበረ። በዛ ዙሪያ በተቻለኛ ቪዲዮዎች አይ ነበረ። በሚቻለኝ ሁሉ ራሴን ለማስተማር ሞክር ነበር እና ራሴ ላይ ደግሞ ለውጥ ለማምጣት ሞክር ነበረ። ያንን እያረኩ ቆየውና የሆነ ጊዜ ላይ እንደዚህ የተወሰኑ ቪዲዮዎችን እየሰራሁኝ ለምን አላስተምርም ታየው። በጣም ብዙ ሰው በእንግሊዝኛ ስትፈልግ ይህንን ነገር አለ፣ አክሰሱ አለ፣ ብዙ ሰዎች አሉ። ከፈለግ ዩቲዩብ ከፍተህ ብታይ፣ መጽሐፍ ልግዛ ብትል፣ ምንም እንደዚህ ኦዲዮ ላዳምጥ ብትል በእንግሊዝኛ በስፋት አሉ እንደዚህ አይነት ነገር የሚሰጡ ሰዎች። ግን በእኛ ሀገር ላይ ወይም በአማርኛ ቋንቋ ደግሞ ብዙም አልሰማውም እንደዚህ አይነት ነገር በወቅቱ ነው ሲጀምር። ስለዚህ እንደዚህ ባደርግ እኔ ያወቅኩትን ትንሽ ነገር ሰው ባሳውቅ ምናልባት የአንድን ሰው ህይወት መቀየር ይችል ይሆናል። ህይወት መቀየር ባልችል እንኳን ምናልባት ቀናቸውን ብሎም ትንሽ ያን ደቂቃቸውን መልካም አድርገው ይሆናል ይህን መልእክት ሲሰሙ ብዬ ወሰንኩኝ እና እንደዛ ነው ማስተላለፍ የጀመርኩት ማለት ነው።
በየቀኑ ማለት ይቻላል በቪዲዮ ብቅ እያልሽ ሀሳብሽን ታካፊያለሽ። ከሌሎች ጉዳዮች በተለየ የእኔ ትኩረት መሆን ያለባቸው የምትያቸው፣ ሰው ሊነቃቃባቸው ይገባል የምትያቸው ጉዳዮችስ አሉ ወይ?
በእርግጥ እነዚህ ብቻ መሆን አለባቸው ጉዳዮቹ ማወራበት ማስተምርበት ብዬ የወሰንኳቸው ነገሮች የሉ። ምንድነው የማደርገው የተቻለ አቅም ሰው እንደመሆናችን በአብዛኞቻችን መልኩ ሊቀያየርም የምናሳልፈው ነገሮች አንድ አይነት ናቸው። መነቃቃት፣ መነሳሳት የሚያስፈልገን ኦልሞስት ሁላችንም ነው እና በተቻለ አቅም ሁላችንንም ሊያካትት የሚችል ነገር ምንድን ነው ብዬ አስባለሁ። በፊት መጀመሪያ ላይ ብቻ ነበር እንደዛ የምቸገረው። አሁን እንኳን ብዙ ሰዎች ጥያቄ ጠይቁኛል፣ በውስጥ መስመርም ወይ ኮሜንቶች ላይ ኮሜንት አድማጮችን በጣም ስለማከብረው የሁሉንም ሰው ኮሜንት አነባለሁ። የትኛውም ሶሻል ሚዲያ ላይ ፖስት በማደርገው ላይ ኮሜንት አደረግ ኮሜንት አነባለሁ እና ጥያቄ የሚጠይቋሉ ብዙ ሰዎች እና ኦኬ፣ አንድ ሰው ከጠየቀ ትልቅ እድል አለ ሌላም ሰው ይሄ ጥያቄ ውስጡ አለ ማለት ነው የሚለው ነገር ማለት ነው። ስለዚህ በዛ የእነዛን ሰዎች ጥያቄ በቪዲዮ ያደረኩኝ መልስላቸዋለሁ ማለት ነው። ያ ለብዙሃኑ መጠየቅ ፈርተው ሳይጠይቁ ለቀሩ ወይም ደግሞ እኔን ራሱ ለማያውቁኝ ያላዩት ላልሰሙ መልእክቴ በተለያየ አጋጣሚ ብቻ ሄድ እያቄንባቸው ስላሉ ሰዎች መልስ ይሆናቸዋል በሚል በዛ መልክ እንትንላለሁ። ስለዚህ ሁላችንም ሶሻል ላይፍ ላይ ልናሳልፋቸው የምንችላቸው ነገሮች ከቨር ለማድረግ ሞክራለሁ፣ ግን ስፔሲፊክሊ እንደዚህ ብቻ ነው ብዬ አልወስነው።
በአሁኑ ሰዓት ጥቂት የማይባሉ ወጣቶች ማህበራዊ መገናኛዎችን ላልተገባ ተግባር በመዋል ጉዳይ ይወቀሳሉ። ማህበራዊ መገናኛዎችን ለመዘላለፍ ለመጠላለፍ እየዋሏቸው ነው የሚል ትችት ይሰማል። በአንቺ ግምገማ ይሄ ትችት ምን ያክል እውነት ነው? ይሄ ሁኔታስ እንዲስተካከል ወጣቶች ምን ማድረግ አለባቸው?
ትችቱ በስቷል የሚለውን ነገር እውነት ነው የሚለውን ነገር እሱ እርግጠኛ አይደለሁም ያጠናሁት ነገር ስለሌለ በዛ ዙሪያ። ግን ምን አለ መሰለ በእኛ ማህበረሰብ ብቻ ግን አይደለም እሱ ነገር። አንድ እንዲታወቅ የምፈልገው ነገር በእኛ ማህበረሰብ ላይ ብቻ አይደለም ያለው፣ በዓለም ላይ ሰዎች ስንባል የምናሳያቸው ባህሪዎች አንድ አይነት ናቸው። ከየት እንምጣ፣ ምን ይሁን ቋንቋችን፣ ምን ይሁን መነሻችን፣ በአብዛኛው የምናሳያቸው ጸባዮች አንድ ናቸው እና እነዚህ የትችት ነገሩ እኛ ጋር የጎላ ሊመስልን ይችላል፣ ግን እኛ ጋር ብቻ አይደለም ያለው፣ ሁሉም ላይ አለ። ግን እንዴት ነው ለወጣቶች ምክር ብሰጥ ብዬ ምለው ከምን አንግል ቢያዩት ነው የሚሻለው? እኔ ራሴ ካየሁት ማለት ነው፣ እኔም ቪዲዮዎች ፖስት ሳደርግ ትችቶችም ዘለፋዎች ምንም ይደርሰኛል። እንደሱ አይነት ኮሜንቶችም አሉ እንዳልኩ፣ ኮሜንቶች ስለማንም ያጋጥምኛል። ግን እንደሱ አይነት ነገሮች ብዙ ጊዜ ልብ ስለው ምንድን ነው መሰለን፣ ከየት ነው የሚመጣው? ያ ሰው ኮሜንት የሚያደርገው እንደዛ ብሎ ሰው ውስጡ በራሱ ደህና ስላልሆነ ነው። ውስጡ በራሱ ራሱ ጋር የሆነ ችግር ስላለ ነው ያ ሰው ሌላን ሰው ለመሳደብ ወይም ሌላ ሰው ለመዝለፍ የሚመጣው። እና እንደዛ የሚያደርጉ ሰዎች ካሉ ከሚያዳምጡ ሰዎች ራሳቸውን ቆም ብለው እንዲመረምሩ ይፈልጋለሁ ወይም ጠይቃቸዋለሁ። ራሳቸውን ቆም ብለው ለምንድን ነው እንደዚህ ያደረግኩት? ምንድን ነው እኔ ጋር የጎደለው? ምናልባት እንደዛ በማድረግ ለማግኘት እየሞከርኩ ያለው ምን አይነት ኢሞሽናሊ የሆነ ያጡት ነገር አለ? ኢሞሽናሊ ሲሰበሩ ነው ሌላን ሰው ለመጉዳት ወይም ለመስበር የሚነሱት ለማለት ፈልጌ ነው። በተቻለ አቅም እንደዛ የሚያደርግ ሰው ካለ ራሱ ቆም ብሎ ቢመረምር ነው። እንደ ተቀባይ እንደ አድማጭ ደግሞ እንደዛ የሚያደርጉ ሰዎችን ስናይ፣ ወጣቶችም ሆኑ ማንኛውም የዚህ ፕሮግራም አድማጮች እንደዛ የሚያደርጉ ሰዎችን ስናይ፣ ሲሳደቡ መልስን መሳደብ፣ ሲዘልፉ መልስን መዝለፍ አይደለም መልሱ። እሱ አይደለም መፍትሄው። ለምን የተጎዳ ሰው ነው ሌላን ሰው ሊጎዳ የሚነሳው? ስለዚህ በተቻለ አቅም በፍቅር እንመልስላቸው ለእነዚህ ሰዎች፣ በተቻለ አቅም በመልካም እንመልስላቸውም እነዚህ ሰዎች። እንደዛ ስናደርግ እነዛ ሰዎች ትብር ሲሉ ታገኘዋለህ። ለምን ሰውን ለመጉዳት ብሎ አይደለም፣ ግን ያን ያወቀላቸው ሰው የለም። እና ስለዚህ ያንን ነገር ስናይ መልሰን መዝለፍ ወይ መልሰን መሳደብ መፍትሄ አይሆንም።
ያልተፈለጉ ልምዶችን ለመተው የሚረዳን ነጥብ ምንድን ነው? ለሰው መናገር ፈቃደኛ ከሆናችሁ ደግሞ ሶሻል ሚዲያ ላይ መለጠፍ። ሶሻል ሚዲያ ላይ የምትለጥፉት ምናልባት ሁሉንም ነገራችሁን ታሪካችሁን አውጥታችሁ ሳይሆን እንደዚህ እንደዚህ አይነት ነገር ላቆም ነው ወይም ደግሞ እንደዚህ እንደዚህ አይነት ነገር ልጀምር ነው ብላችሁ የምትጀምሩበትን ቀን አድርጋችሁ መጻፍ ወይም ደግሞ ለምታምኑት ለሚቀርባችሁና የት እየደረስክ ነው አደረግ ኮይ ብሎ ለሚናገራችሁ ሰው መናገር ነው በስድስተኝነት። ያ ተጠያቂነትን ያመጣል። ስለዚህ ያ ሰው ምን ይለኛል እንዴ ሶሻል ሚዲያ ላይ በሙሉ ለጥፍ ያሉ ሰው ምን ይለኛል ብለን እናደርገዋለን።
ሚሪያም፣ መልእክቶችና የህይወት ምክሮችን ለተከታዮችሽ በምታካፍይበት ጊዜ ከማህበራዊ መገናኛ ተከታዮችሽ ምን አይነት ምላሾችን እያገኘሽ ነው? የሚያበረታቱሽ ይበዛሉ ወይንስ ሙከራሽን የሚነቅፉት ይበዛሉ? የማትረሻቸውን አስተያየቶች ለምሳሌነት ወይም ለአብነት ልታጋሪኝ ትችያለሽ?
እሺ፣ በስማም እንደሱ በጣም ብዙናት። ምንድን ነው መሰለ የሚደርሱኝ አስተያየቶች፣ መጀመሪያ ስጀምር ካለው እንጂ የምነሳ ነው መጀመሪያ ስጀምር እንደዚህ አይነት አስተያየቶች የሚደርሱኝ አስተያየቶች ይሄ ዘለፋውን ነገር ትንሽ የበዛበት ሁኔታ ነበር መጀመሪያ የመናገሩ ነገር የመሳደቡ ነገር። ግን እኔ የተነሳሁበት አላማ አንድ ቪዲዮ ስሰራ ቅድም እንዳልኩ የአንድ ሰው ህይወት ልቀይር እችላለሁ። እንዲሁ ህይወታቸውን ባልቀይር ደቂቃቸውን እችን እኔ ላዳመጡበት ደቂቃ እሷን አስተካክልላቸው ያለው የሚለው እምነት ስለነበረኝ ከመጀመሪያ ምትነሳ ሁሉ ጊዜ አስተያየቶች ሲደርሱ እንደዚህ አይነት ነገሮች ዘለፋዎቹ ቢበዙ አንዲት መጋላት አለ አንዲት ወይ በጣም ህይወቴን እኮ በቃ አስተካከልሽው ቀየርሽው ጥሩ ተሰማኝ ተነሳሳው ምን ነገር ካለ ትኩረቴ እዛ ላይ ነበር ማረገው መጀመሪያ ማለት ነው። አሁን በጣም ከሚገርም በላይ አዶን ነው 98% ማለት ይችላል በጣም መልካም አስተያየቶች ናቸው የሚደርሱኝ ሁሌ በሁሉም ሶሻል ሚዲያ ላይ ፕሪቲ ማች ሁሉም ላይ ያለው ሊንክድን ፌስቡክ ኢንስታግራም ዩቲዩብ ቲክቶክ ላይ ማለውና በአብዛኛው መልካም ነገር ነው የሚደርሰኝ። የትኛው በጣም ኢምፓክት ፈጥሮብሻል የሚለው ከባድ ነው በጣም ብዙ ስለደረሰኝ ግን አይ ቲንክ ከሁሉም የሚበልጥብኝ ምንድነው በውስጥ መስመር ያው ኮንፊደንሻል ኢንፎርሜሽን ስለሆነ የግል ኢንፎርሜሽን ስለሆነ በውስጥ መስመር የሚልኩልኝ ሰዎች የበለጠ ሞር ያበረታችኛል ምን ያህል ህይወታቸው እንደተቀየረ ምን ያህል ለውጥ እንዳመጡ ምን ያህል በቃ የኔን ቪዲዮዎች ብቻ በመስማት በቃ ምን ያህል ለውጥ እንዳመጡ ሲነግሩኝ እሱ እንዲበረታ እንድቀጥል ያደርገኛል በከባዱም ሰዓት በጨለማውም ሰዓት እንድቀጥል ያደርገኛልና እነሱ ነገሮች በጣም በጣም ነው የምወዳቸው አስተዋውሳቸዋለሁ ግን ያው ኮንፊደንሻል ስለሆነ ብዙ ሼር ማድረግ አልችልም። ከዛ በተጨማሪ ደግሞ ሶሻል ሚዲያ ላይ የምሰራቸው ቪዲዮዎች ብቻ ሳይሆኑ ሰርቲፋይድ ኮች ነኝ አይ ዶንት ኖ እሱም ከሆነና ላይፍ ኮች ነኝ የህይወት አሰልጣኝ ወይ ትንሽ ትንሽ ደግሞ ማማከር አገልግሎት እሰጣለሁ። በሱ ዙሪያ ደግሞ የሚሰጡኝ አስተያየቶች የበለጠ ደስ ይሉኛል ምን የሰው ህይወት ሲቀየር አብሬያቸው ነው ቁጭዬ ነው የማያቸው በምንሰራው ስራ ለውጣቸውን አብሬ ነው ኤክስፒሪየንስ የማደርገው እና በጣም ነው ደስ የሚለኝ። እና እንዲሁም የተወሰኑትን አስተያየቶች ዌብሳይቱ ላይም አድርጌያቸዋለሁኝ ከሱ ከኮችን ያገኘኋቸው እና በጣም ነው ደስ የሚለኝ እና ማጆሪቲው መልካም አስተያየት ነው ደስ ነው።
ኢትዮጵያን ወጣቶች በየቀኑ እጅግ ፈታኝ ነገሮች ይገጥማቸዋል። የሥራ አጥነት ችግር አለ። ሀገሪቱ ውስጥ ያለው አለመረጋጋትም የራሱ ፈተና አለው። በእነዚህ መሰናክሎች ውስጥ አልፈው ለስኬት እንዲበቁ እንደዚህ ያሉ አነቃቂ መልእክቶችና ምክሮች በምን መልኩ ነው ሊያግዟቸው የሚችሉት? አብረው የሚነሳ ሌላ ጥያቄም አለ። እንደዚህ ያሉ ሐሳቦች ብቻቸውን አላሚነትን ብቻ የሚያገዝፉ ነገር ግን ከእውነታው ጋር የማይገናኙ ናቸው። ሰዎች ሐሳባዊ ብቻ ሆነው እንዲቀሩ ያደርጋሉ። የማይጨበጥ ህልም ብቻ እየወለዱ እንዲኖሩ ያደርጋሉ የሚሉ የጎንዮሽ ትችቶች አሉ።
በጣም አሪፍ ጥያቄ ነው። ዋው ደስ የሚል ጥያቄ ነው። ምን አለ መሰለህ፣ አሁን ለምሳሌ ትምህርትን እንውሰድ። ትምህርት ቤት አይ ቲንክ ሁላችንም ከሞላ ጎደል ትምህርት ቤት ሄደን ተምረናል። በተለይ ኢትዮጵያ ውስጥ ካደግን የግድ ስለሆነ ትሄዳለህ ትምህርት ቤት እና ስለ ትምህርት እናንሳ እና ትምህርት ቤት ስትሄድ ወደድክም ጠላህም የሆነ ክላስ ውስጥ ስትቀመጥ አስተማሪው የሆነ ነገር ያስተምርሃል አይደል? ከዛ በኋላ እዛ ጋር የሚሰጥህ ኢንፎርሜሽን አስተማሪው ቲዮሪ ብቻ ነው፣ በቃል ብቻ ነው አይደል? እና መናገር የሚችለውን ያወቀውን ያስረዳሃል፣ ያስተምርሃል፣ ትጽፋለህ። እዛ ጋር የምንለያይ ያንን ነገር ተምረህ ፈተና ላይ ስትቀመጥ ግን ውጤታማ እንድትሆን የሚያደርግህ ነገር ምንድን ነው? እሱን መስማትህ ብቻ ነው አይደለም አይደል? በአብዛኛው ጊዜ አንተን እየጠየኩ ነው
አይደለም በሚለው ሊያዘው
አይደለም ማለቴ፣ ማጥናትም አለብህ አይደል? ያንተ እንትን መጨመር አለበት አይደል? ያንተ ጥናት መጨመር አለበት እንጂ አስተማሪውን ቁጭ ብለህ ብቻ ስለሰማኸው እስከ መጨረሻው ውጤታማ አትሆንም። የተወሰነ ውጤታማ ልትሆን ትችላለህ፣ አስተማሪው ያለውን ታስታውስ ትችላለህ። አንዳንድ ሰዎች እንደዛ አድርጎ በዝ ናቸው፣ ግን እስከ መጨረሻው አያዛልቅም። በጣም ብሶች አውቃሉ እንደሱ። ለምን? የአንተ ጥረት መጨመር ስላለበት አይደል? አንተ ማጥናት አለብህ፣ አንተ ሌላ ነገር ተጨማሪ ማንበብ አለብህ፣ የሚሰጠን ሆምወርክ መስራት አለብህ አይደል? እንደዛ ስትሆን ነው ውጤታማ የምትሆነው። ልክ ነኝ?
የጋዜጠኝነት ጠያቂነቴን ትቼ መላሽ መሆኔ ሌላ ፈተናው ስላስገባ
አንድ እኔን ኢንተርቪው ስታደርግ የምታገኘው ነገር ይሄ ነው። ሰው እኔ ኢንተርቪውንም ወደ ትምህርት ስለምቀይረው ነው እና ጥያቄ ጠይቃሉ የሚጠይቁኝ ሰዎች። ምንድነው ልልህ የፈለኩት ትምህርት ላይ ያንተ ጥረት ያስፈልጋል አይደል? ይሄ አናሎጂ የሚሰጠው ነው። ሰው ስ ጥያቄ መልሳለሁ በትክክል ላይ ሰው ትምህርት ላይ የራስ ጥረት ሲታከልበት ነው የምትቀይረው። ይሄም እንደዛ ነው። ማንኛውም የሚሰሙት ወጣቶች ማነቃቂያ መልእክት ትምህርት፣ በነገራችን ላይ እኔ አነቃቂ ንግግሮችን ብቻ ለምናገረው አስተምራለሁ በትክክል ላይ ገብቼ ሳስተምራውን ስትራቴጂዎችን አስተምራለሁ፣ ምን ማድረግ እንዳለባቸው እናገራለሁ። ምናልባት በአንድ ደቂቃ ቪዲዮም ቢሆን በተቻለ እሱን ለማስገባት እሞክራለሁ። እና እነዚህን ነገሮች መስማት ብቻ ዋጋ የለውም፣ ግን ትምህርት እያስተማርን ነው እና ትምህርቱን ወስደህ ምንም ማድረግ አለብህ ለውጥ ለማምጣት መጠቀም አለብህ። አንተ ስትሰራ ነው ለውጥ የምታመጣው። ምንም ይሁን የትምህርት ቤት ትምህርት የሚሆን ይሄ ማነቃቂያ መልእክት የሚሆን። ስለዚህ አሁን እዚህ ጋር ለምሳሌ የሆነ ቪዲዮ ስለኔ ሰርማ የሆነች አንድ ደቂቃ ምናምን ነች እና ለምን ቁጭ ብለሃል? ላይክ ተነስ፣ መሄድ አለብህ፣ መንቀሳቀስ አለብህ፣ አሁን ነው ጊዜው፣ ማድረግ አለብህ ባለህ ነገር ባለህ አቅም ተነስ ስልህ ሰምተህ ይሄ ነገር በጣም ደስ ይላል ብለህ ቁጭ ካልክ ለውጥ አታመጣም። ያንን ነገር እንደሰማህ ግን ተነስተህ ህልም አለ፣ ወደ ህልም ሊያስኬድ የሚችል ነገር ትንሿን እርምጃ አንድ ስቴፕ የምታስኬድህን ነገር እዛች ላይ ማድረግ ከቻልክ ያ ሲደማመር የተወሰነ ጊዜ በኋላ ትልቁን ለውጥ ታየዋለህ ማለት ነው። ስለዚህ ማነቃቂያ ብቻውን ዋጋ የለውም፣ ትምህርትም ብቻውን ዋጋ የለውም። ዋጋ የሚኖረው አክሽን ስንወስድ ነው፣ እኛ እርምጃ ስንወስድ ነው፣ እያንዳንዳችን የምንሰማው ይህንን መልእክት ማለት ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው